ከረቡዕ ነሐሴ 5 ቀን 2013 ዓ.ም ምረት የጋቢና ፕሮግራማችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ እንደምን አመሻችኋል? ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁን እናመሽታችኋል። ከነዚህ መሃል የህይወት ክህሎትና የአመራር ልቀት የሚያስረዳ መጽሐፍ ያሳተሙ አንድ ምሁር ጋብዘናል።
በመንግስት ደረጃ ብቻ ያለ መሪ አይደለም፣ ሁላችንም ባለንበት መሪ ነን።
Leading with Heart የተሰኘ መጽሐፍ ደራሲ ዶክተር የኒ አሰግድ ከተናገሩት ተቀንጨባውን የሰማችሁት የምሽቱ እንግዳችን ናቸው።
አሁን በተለይ በአገራችንም ባለው ሁኔታ ውስጥ ስመለከተው በተለይ በአርቲስቶች ላይ ሁላችንም አንድ ነን። ሁላችንም
አሁን ደግሞ የሰማችሁት የስነ ጥበብ ባለሙያ የሆነችውን የእናት ፋንታ አባተን ነው። የሰዓሊያንን ብቃት ለማጎልበት እያደረገች ባለችው እንቅስቃሴ ዙሪያ ለመወያየት እንግዳ አድርገን ጋብዘናታል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሾት እንደምሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን።
አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት የስደተኞች ኮሚሽን ኤርትራውያን ስደተኞች ወደሚገኙባቸው በኢትዮጵያ ትግራይ ክልል ወዳሉ ሁለት የመጠለያ ጣቢያዎች ውስጥ መግባት መቻሉን ትላንት ጄኔቭ ላይ በተሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ ቦሪስ ቼሽርኮቭ ናቸው። ይሁን እንጂ ኮሚሽኑ የአካባቢው ጸጥታ ሁኔታ አሁንም ያልተረጋጋ መሆኑን ገልጾ ስደተኞቹ በችግር ላይ መሆናቸውን አመላክቷል። ድርጅቱ አያይዞም በአማራና አፋር ክልል በተከሰቀሰ ግጭት የተፈናቀሉት አዳዲስ ስደተኞች ሁኔታም ያሳሰበው መሆኑንም አስታውቋል። በኢትዮጵያ ሶስተኛው ዙር የኮቪድ-19 ማዕበል መነሳቱን የጤና ሚኒስቴር አስታወቀ። በተለይ ከሁለት ሳምንታት ወዲህ የቫይረሱ የስርጭት መጠን በፍጥነት እያሻቀበ መሆኑንም የሚኒስቴር መስሪያ ቤቱ ጠቁሟል። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ እየተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ ስለመሆኑና አለመሆኑ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጸዋል። ባዶ የሆኑና የነበሩ የጤና ተቋማት ተመልሰው በቫይረሱ ተጠቂዎች መሙላት መጀመራቸውን ዶክተር ተገኔ ኤካ ኮተቤ ሆስፒታልን በምሳሌነት አንስተው ገልጸዋል። የጤና ሚኒስቴር ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበትም ጥሪ አቅርቧል። ዛምቢያ ነገ ሐሙስ ምርጫ ታካሂዳለች። ይሄ ምርጫ በአፍሪካ አህጉር በተረጋጋ ዲሞክራሲያዊ ስርዓታቸው ቁንጮ ከሆኑት ሀገራቶች ተርታ የሆነችውን ዛምቢያን እየፈተነ ይገኛል። የሀገሪቱ ፕሬዚዳንት ኤድጋር ሉንጎ በድጋሚ ለመመረጥ በእጩነት ቀርበዋል። ከሌላ ውጪ ከአንጋፋው የተቃዋሚ ፓርቲ መሪ ሃካዩንዴ ኢቺሌማ ጋር ብርቱ ፉክክር እንደሚኖርም ከወዲሁ ተጠብቋል። አንዳንድ ተንታኞች እንደሚሉት ከሆነ ምርጫው የፖለቲካ ቀውስ ሊቀሰቅስ ይችላል እያሉ ነው። ፕሬዚዳንት ሊንጉን የሚነቅፏቸው ወገኖች አንዳንድ የመገናኛ ብዙሀን አውታሮችን በመዝጋት ተቃዋሚዎችን በማሰርና የሚቶቻቸውን ሰዎች በማሳደድ ዲሞክራሲያዊ መብቶችን እያፈኑ ናቸው ይሏቸዋል። ሂዩማን ራይትስ ባለፈው ሰኔ ባወጣው ሪፖርቱ ሉንጎ ዛምቢያን ወደ ሰብአዊ ቀውስ አፋፍ እየወሰዷት ነው ብሎ መንቀፉም ይታወሳል። በሌላ አፍሪካ ነክ ዜና ጊኒ ማርበርግ ቫይረስ የተባለ ተዋሲ መጠቃቱ የተረጋገጠ የመጀመሪያ ሰው ማግኘቷን አስታወቀች። ሀገሪቱ በዚህ ትኩሳትና የደም መፍሰስ የሚያስከትል ቫይረስ የተጠቃ አንድ ሰው መሞቱን ማረጋገጧን አስታውቃለች። የዓለም የጤና ድርጅት በቫይረሱ ከተያዘ ሰው ጋር የተነካኩ ሌሎች ሰዎች ይኖሩ እንደሆነ እየተከታተለ መሆኑንም አስታውቋል። ይሄኛው ቫይረስ የተገኘው የኢቦላ ወረርሽኝ እንደ አውሮፓውያን አቆጣጠር ከ2014 እስከ 2016 ዓ.ም በተቀሰቀሰበትና ቢያንስ 11325 ሰዎች በሞቱበት የሀገሪቱ አካባቢ መሆኑም ተዘግቧል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ከዓለም አቀፍ ኮቪድ-19 ተያያዥ የጉዞ ማሳሰቢያ መዝገብ ላይ 7 ሀገሮችን ትላንትና ጨመረ። እነሱም አሩባ፣ ኢስዋቲኒ፣ ፈረንሳይ፣ የፈረንሳይ ፖሊኔዥያ፣ አይስላንድ፣ እስራኤልና ታይላንድ ናቸው። የተጨመሩት ሀገራቶች ደረጃ 4 ተብለው የተፈረጁ ሲሆን ይህም በኮቪድ-19 የመያዝ ከፍተኛ ተጋላጭነትን የሚደቅኑ ተብለው የተለዩ ሀገራቶች ዝርዝር ነው። የዩናይትድ ስቴትሱ መንግስት የጤና ተቋም ወደ እነዚህ ሀገራቶች መጓዝ ያለበት ሰው አስቀድሞ ሙሉ ለሙሉ ክትባቱን እንዲያጠናቅቅም ያሳስባል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። አሁን ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ እየጋበዝኩ ወደ ስመኝሽ የቆየ እመልሳችኋለሁ።
ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ፍሪ አርት ፍለጋ የኢትዮጵያ ሰልአሊያንን ሁለንተናዊ ብቃትና እይታ ከፍ ለማድረግ የተመሰረተ መርሃ ግብር ነው። የመርሃ ግብሩ መስራች ደግሞ የስነ ጥበብ ባለሙያ የእናት ፋንታ አባተ ናት። መኖሪያዋን ጀርመን ያደረገችው የእናት ፋንታ በአንድ ወቅት በአለ ፈለገ ሰላም የስነ ጥበብ ትምህርት ቤት ብቸኛዋ ሴት የስነ ጥበብ ተማሪ ነበረች። ከአመታት በኋላ ግን ለሁሉም ኢትዮጵያዊ የስነ ጥበብ ባለሙያዎች እርባና ያለው መርሃ ግብር ይዛ ብቅ ብላለች። በዚህም በርካታ አንጋፋና ወጣት ሰዓሊያንን እያገዘች ትገኛለች። ከሰሞኑ በበይነ መረብ ላይ አምስተኛ ዙር ክንውኑን ያካሄደውን የዚህን መርሃ ግብር ይዘት ለማወቅ ሀብታሙ ስዩም አመሻሹ ላይ በስልክ አግኝቷታል።
ስሜ የእናት ፈንታ አባተ ይባላል። የምኖረው ጀርመን ሀገር ነው፣ በርሊን እና ሃምቡርግ። ትምህርቴን የተማርኩት በሃምቡርግ በሆክሹለ ቢልደንደኩንስት ሃምቡርግ ይባላል ዩኒቨርሲቲው። እዚያን የጨረስኩት ፍሪ አርት እና ኮንሴፕቹዋል አርት የሚል ርዕስ ያለውን ይዤ ነው የተመረቅኩት። ኢትዮጵያ እያለሁኝ አርት ስኩል ተምሬያለሁ። ከዚያ በቀጥታ ነው ወደ ዩኒቨርሲቲ የመጣሁት በስኮላርሽፕ። በትምህርቱ ላይ እያለሁኝ እዚህ አንዳንድ ነገር የማያቸው እኔም ደግሞ የተለያየ ጊዜ የማያቸው ችግሮች አርቱን በሚመለከት በተለይ የሀገሬን አርትና እዚህ ያለውን አርት ሳመሳስል ብዙ ነገር ብዙ እውቀቶችን ማስተላለፍ እንዳለብኝ ግዴታ መስሎ ስለታየኝ ወደ ሀገሬ እየሄድኩኝ ያው ፕሮጀክት አደርጋለሁ።
አስቀድመን ለአድማጮች የመርሃ ግብሩን ይዘት እስቲ እናስተዋውቃቸው። ፍሪ አርት ፍለጋ መርሃ ግብር እንዴት ተመሰረተ? ሊያሳካው የሚፈልገው ግብስ ምንድን ነው?
ፍሪ አርት ፍለጋ በተለያየ መልኩ ያው በተከታታይ አሁን የአምስተኛው ፕሮግራም ነው። የተጀመረው በአውሮፓው አቆጣጠር በ1996 በግምት እኔ ትምህርት ቤት ውስጥ እያለሁኝ ለሀገሬ ልጆች በተለይ በአርት ውስጥ ላሉት በምን መልክ ነው ይህንን እኔ የተማርኩትን ያለኝን ኖሃው ማስተላለፍ የምችለው፣ ኤክስቼንጅ ፕሮግራም ማድረግ የምችለው፣ ይህንን ነገር በማሰብ ነው ወደዚህ ሀሳብ የመጣሁት እና ከዚያም በኋላ በቃ ያው በተለያየ ጊዜ ጎቴ ኢንስቲትዩት እና በአርት ስኩል አዲስ አበባ ከእነሱ ጋርም በመተባበር እና ከዚህ ካለው ከምማርበት ትምህርት ቤት ዩኒቨርሲቲው ጋር በማያያዝ እንደ ኤክስቼንጅ ፕሮግራም ነው የጀመርኩት እና ብዙ ነገሮችን እውቀቶችን መለዋወጥ ጀመርን ከአርቲስቶች ጋር። በዚህ በፍሪ አርት ፍለጋ ውስጥ ብዙ ነገሮችን ቀስመዋል ልጆችም። ተለይ ዋናው አላማው ደግሞ ሀሳብ ለሀሳብ መቀያየር የሚል ነው እና አርቱን ለማሳደግ በተለይ እሱ ላይ ነው ትኩረታችን እና የራሳችን አይደንቲቲ ይዘን እንድንወጣ ተመሳሳይ ነገሮችን ሳንሰራ አዲስን ነገር በመፍጠር ወደፊት የሀገራችንን አርት ማሳደግ እንዳለብን በተለይ ደግሞ አይደንቲቲያችን ላይ ማተኮር እንዳለብን መወያየት በፍርሃት ሁልጊዜ እኛ አንድ ስራችንን ይዘን ለሌላው ለማሳየትና ውይይት ማድረግ ልምዱ ስለሌለን እኔ ደግሞ እዚህ መጥቼ ያየሁትና እኔን ስራዬን ያሳደገው እሱ ስለሆነ እሱንም ልምድ ይዤ ሄጄ አብረን ስራችንን በድፍረት እያንዳንዳችን ስለ ስራችን ውይይት ማድረግ እሱም ትልቅ አላማ ነው። ሌላው ደግሞ እዚያው ኤግዚቢሽን በማድረግ ቶ እዚህ በተለያየ ቦታ ጀርመን ማለት ነው ኤግዚቢሽን በማድረግ አስፈላጊም ከሆነ በመሸጥ አንዳንድ አርቲስቶችም በሽያጭም ቢሆን ጥቅምን ለማግኘት እንደገና ስራቸውን ደግሞ ውጭ በተለይ ለማስተዋወቅ፣ ሌላው ደግሞ በራሳቸው ጥረት ሰርቲፊኬታቸውን ያገኙና በራሳቸው ጥረት ስኮላርሽፕ እንዲያገኙ ነው። አንዳንድ አርቲስቶች ከስራቸው በኋላ ወደ ተለያየ ቦታ እንዲመጡ በተለይ ደግሞ ስኮላርሽፕ እንዲያገኙ ለመርዳት ነው። አንዳንድም ልጆች ተሳክቶላቸው መጥተዋል።
እንግዲህ ስነ ጥበብ በባህሪው የግል ጥሞና የሚጠይቅ ስራ ነው። አንቺ ደግሞ ኢትዮጵያን ባለሙያዎችን በጋራ የተሻለ ምህዳር የሚፈጥሩበትን አሰራር ነው እየዘረጋሻለሽው ወይም የዘረጋሽው። ይህም መርሃ ግብር ለማስተዋወቅ ፈታኝ አልሆነብሽም ወይ? እንዴትስ የበርካታ ሰዓሊያንን ልብ ለማሸነፍ ቻልሽ?
እኛ አርቲስቶች እንደ ሰንሰለት የተያያዝንን
አይከብደንም። ምክንያቱም አንዱ ካንዱ ጥረት የሚያደርግ አርቲስት ካለ አንዱ ትልቅ ኤግዚቢሽን የሚያዘጋጅ ከሆነ ተጠራርቶ የመገናኘት ልምድ አለን። እስካሁንም ድረስ በተለያየ አቅጣጫ እንዲሁም በሀገሬ ላይ ትልቅ ምሳሌዎች እንሆናለን የምለው እኛ አርቲስቶች ከተለያየ ቦታ መጥተን አርቱ እንዴት አድርጎ እንደሚያገናኝን አሁን በተለይ በሀገራችንም ባለው ሁኔታ ውስጥ ስመለከተው በተለይ በአርቲስቶች ላይ ሁላችንም አንድ ነን። ሁላችንም የሚገርም ኮንታክት ነው ያለን። አሁን ለምሳሌ እኔ ከዚህ ይዤ የሚሄደውን ነገር አውርተንበት በጣም በሚገርም ሁኔታ ነው የምናደርገው እና ያንን ችግር አይቻል አውቅም በአርቲስቶች ላይ። ምክንያቱም የምንማርበት አንድ ላይ የምንገናኝ ናፍቆታችንን የምንወጣበት ስለ አርቱ የምንወያይበት እድገታችንን የምንወያይበት ስለሆነ እንዲሁም እድሉ በጣም አንሷል ነው የምለው እና እንዲህ አይነት ነገር ቢፈጠር በተለይ ተምሮ ወደ ሌላ ሀገር ከመቅረት ይልቅ ከሀገራችን አርቲስቶች ጋር ተመልሶ ሄዶ እንዲህ አይነቱን ነገር መፍጠሩ ለእነሱም ትልቅ ደስታ እንደሆነ አይቻለሁኝ እና ከባድ ሆኖብኝ ያለፍኩት ነገር የለም።
እስካሁን ምን ያክል ሰዓሊያን ከዚህ መርሃ ግብር ተጠቃሚ ሆኑ? የእስካሁኑ ምላሻቸውስ ምን ይመስላል?
አሁን አምስተኛው ፕሮግራም ነው በኦንላይን የተዘጋጀው። በአሁነኛው ያው በኮቪድ ምክንያት ነው በኦንላይን የተዘጋጀው። በየሄድኩበት ጊዜ ብዙ ተሳታፊዎች ነው ያሉ። በተለይ የጎቴ ኢንስቲትዩት ቦታ አልበቃ ብሎት እዝለኛል በየጊዜው ድንኳን ሁሉ ከጀርባ በድንኳን እያደረግን ውጭ ነበር የምንሰራው እና በየጊዜው እንግዲህ 30 አርቲስቶች 40 አርቲስቶች በአሁኑ ሰዓትም 32 አርቲስቶች ነን። ከዚያ የበለጠ ተመዝጋቢዎች አሉ፣ ግን እንደየባጀታችን መጠን ይወሰናል። ያው ማቴሪያልም ከዚህ ይዤ እሄዳለሁ። ሄድ ነበር ከዚህ በፊት ከጀርመን ብሩሾችን ቀለሞችን ሁሉ ይዤ እሄድ ነበረ። በዚያ ምክንያት እንግዲህ ተሳታፊዎችም ትንሽ እንቀንሳቸዋለን እና አሁን ግን ያው በዚህ በኦንላይን ስለሆነ ብዙ ተሳታፊዎች ናቸው ማለት ነው።
እንግዲህ እናት ፓንታ በ1982 ዓመተ ምህረት አካባቢ ብቸኛዋ ሴት የአለፈለገ ሰላም የስነ ጥበብ ትምህርት ቤት ተማሪ ነበርሽ። ከአመታት በኋላ በጀመርሽው እንደዚህ ያለ እንቅስቃሴ ውስጥ ከአንቺ ዘመን በተቃራኒ በርከት ያሉ ሴቶች እንዲሳተፉ ምን የተለየ ጥረት እያደረግሽ ነው?
አዎ፣ በተለይ ደግሞ ለሴቶች ትልቁ ትኩረት በተቻለ መጠን አደርጋለሁ። ለምን ከሀገሬም ስመጣ የመጣሁትም ከክፍለ ሀገር ነው እና ከዚያ ስመጣ እንግዲህ በጣም ከባድ ነበረ። ለሴት እዚያ ትሄጃለሽ፣ በተለይ ደግሞ ይህንን አርት ከባድ ነው። እዚያ ሄደሽ አርት ስኩል ለመግባት አትችይም። በጣም ብዙ ነገሮች ውጣ ውረዶችን አይቼ ነው እዚህ ደረጃ የደረስኩትና የራሴን ህይወት ሳየው ለሴቶች ምን ያህል ከባድ እንደሆነ ስለማውቅ ስለምገምት በተቻለ መጠን አርቲስቶች እንዲሳተፉ አድርጌያለሁ። ከዚህ በፊትም በአርት ስኩል ያው በጣም ትንሽ ነን፣ ግን ያሉትን አርቲስቶች እንዲሳተፉ አድርጌያለሁ አሉ። በዚሁም ላይ አሁን በምናደርገውም ፕሮጀክት ላይ አሉ፣ በየጊዜው ይሳተፋሉ።
እንግዲህ በተለያዩ ሀገራት ተዘዋውረሽ በተለይ የስዕል ስራዎችና ሰዓሊያን ያላቸውን ክብር የተመለከትሽ ይመስለኛል። የየሀገሩን አሰራር የሚያየሽ ይመስለኛል። መሰሉ መርሃ ግብር የኢትዮጵያን የስነ ጥበብ መልክ በመለወጥ ረገድ ምን ያህል አስተዋጽኦ ያደርጋል ብለሽ ታስቢያለሽ?
እንግዲህ እስካሁን ድረስ ያየ ነው እኔ ብቻ ሳልሆን ያው ሁሉም አርቲስቶች መናገር ይችላሉ። ስለ ፍሪ አርት ፍለጋ ነጻ ሆነን የተለያየ ነገር ሳንገደብ ሌላውንም እውቀት አይተን የራሳችንን ፈጠራ አዳዲስ ነገሮችን የምንፈጥርበት የተደገመ ያለውን ነገር ወይም ከዚህ በፊት የተሰራውን የሌሎችን ስራ ሳንደግም የራሳችንን ማንነት እንድናውቅ የራሳችንን አይደንቲቲ በዚያ መልክ ስለሆነ በጣም ትልቅ ውጤት ነው። እኔ በራሴ አንዳንድ ልጆችን ሳይ ከድሮ ጀምሮ የተከታተሉ አሁን የሚከታተሉም አሉ ከበፊት ጀምሮ ማለት ነው፣ እነሱን ስራ ሳይ በጣም በሚገርም ሁኔታ ተለውጠዋል፣ በጣም አድገዋል፣ በተለያየ ሀገርም ሄደዋል እና የሄዱትንም ስመለከት በጣም እድገታቸው ሄዷል። ምንም እንኳ ብቻዬን ሆኜ እንዲህ አይነቱን ነገር ባደርግ እነሱም ደግሞ ተጠቅመዋል ብዬ ማሰብ የጀመርኩበት ሰዓት ነው። አሁን የእነሱን ስራ ሳይ ወደፊት የሀገራችን ስራ ለማሳደግ ባለበት እንዳይቆም ለማድረግ ትልቅ ጥረት ማድረግ እንዳለብን ይታወቀኛል።
እጅግ በጣም አመሰግናለሁ የእናት ፋንታ አባተ። ፍሪ አርት ፍለጋ ስለተሰኘው የኢትዮጵያን ሰዓሊያንን ሁለንተናዊ ብቃትና እይታ ከፍ ለማድረግ ለአመታት ስለተንቀሳቀሰው መርሃ ግብር ለአድማጮቻችን ስላጋራሽን በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ።
ሀብታሙና እና የእናት ፋንታ አባተ ለነበራቸው ቆይታ እናመሰግናለን። ቀጣዩ እንግዳችን ደግሞ ዶክተር የኔ አሰግድ ይባላሉ። ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመታት በላይ በተባበሩት መንግስታት ድርጅት ተቋማትና የአውሮፓ ህብረትን ጨምሮ ለተለያዩ የዓለም አቀፍ ድርጅቶች የአመራር ክህሎት ስልጠና ሲሰጡ ቆይተዋል። ከዚህ ቀደም በጋቢና ቪኦኤ ላይ እንግዳይ ነበሩ ሲሆን 3 መጽሐፍትን ጨምሮ የተለያዩ የጥናት ጽሁፎችን አሳትመዋል። በቅርቡም 4ኛ መጽሐፋቸውን ሊዲንግ ዊዝ ሃርት ወይም በግርድፍ ትርጉሙ በልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ ዶክተር የኔ አሰግድ ከአመታት በፊት ጥናታቸውን ሲሰሩ የቀድሞው የደቡብ አፍሪካ መሪ ሲሪል ራማፎሳ፣ የቀድሞው የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና የሌሎች ሀገራት መንግስታት መሪዎችን ባነጋገሩበት ወቅት በግላቸው ያዩትን ወይም ከጭውውቶቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ብቃት የሚያስረዳ ነው። ዶክተር የኔ አሰግድ በመጽሐፉ ዙሪያ ቆይታ ያደረጉት ከኤደን ገረመው ጋር ነው። ቆይታቸው ዶክተር የኔ መጽሐፉን ለምን መጽሐፍ እንዳነሳሳቸው ከሚያስረዱበት ይጀምራል።
ይሄ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር፣ ትልቁ ጥያቄ ነበረ፣ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፌያለሁ። እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግር ምንድን ነበር? ማሳጠር ነበረ። እና ቢያንስ ወደ 700 ገጽ ደረሰ። እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዛ የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላ መጥቀስ እችላለሁ። እነዚህም ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ኤኒዌይ በኋላ ተጻፈ፣ አለቀ። ካለቀ በኋላ ግን ምን አልኩኝ፣ ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘሁትን ትምህርት ማግኘት እንዲችል፣ ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ህይወት ብቻ የሚመራም ሰው ቢሆን ስራ የሚኖረው ስራ አይኖረው፣ ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው።
እሺ ዶክተር፣ እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት ያስረዱን። ጥናቱ ምን ላይ ነበር የተሰራው?
በፈረንጅ አቆጣጠር በ2010 ነበር የጥናቱ የፒኤችዲው ታይትል አፍሪካን ሊደርሽፕ ፐርስፔክቲቭስ ፍሮም ሄድስ ኦፍ ስቴት፣ የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን በተባበሩትን መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች፣ ልዩ ልዩ መሪዎች። ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደል፣ ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማን ናቸው? ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በዓለም የታወቁ ዘፋኞች፣ በዓለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችን ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራቸው ያ መልእክት ምንድን ነው? የዛሬ 100 ዓመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ እኛን አፍሪካውያኖች ምንድን ነው የሚለየን ስለ አመራር ችሎታችን? ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል፣ በዓለም ደረጃ መወዳደር እንድንችል፣ አንደኛ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን፣ ካልሆነን ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገርነው።
የጥናቱ ውጤትና ግኝትስ ምን ይመስላል?
ከዚህ ጥናት ያገኘሁት ምንድነው? አንደኛ እርግጥ አንድ ሰው ሲወለድ እንዲሁ አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል፣ ማንም ሰው ያለውን ደግሞ ማዳበር ይችላል። ስለዚህ ከዚህ ጥናት የወጣው ምንድነው? አንደኛ ሁሉም ሰው መሪ መሆን ይችላል። ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ህይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም፣ የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀምረው የራሳችንን ህይወት አስተውለን እኔ ዛሬ ወዴት ነው የሚሄደው? በዛሬ ቀን ምን ምንድን ነው ማድረግ የምፈልገው? የአሁኑ አመት ምንድን ነው መፈጸም የምፈልገው? በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው፣ የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል።
ዶክተር እንግዲህ እርሶ የአሁኑን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናንና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ሀርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበር የተገነዘቡት እርሶ?
እነሱ ጋር ያየሁት ነገር ከሁሉም ጋር ያየሁት ነገር ምንድን ነው? አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው? ሁሉም እንዲህ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው። አንደኛ የማዳመጥ ችሎታ፣ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ስናዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም፣ የእውነት ማዳመጥ። ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? በምን አድርጌ ነው ይህ ሰው የምትለኝን የሚለኝን ልረዳው የሚችለው? አይምሮዬን ክፍት አድርጌ ነው ማዳመጥ መቻል ያለብኝ። እንደዛ አድርጌ ሳዳመጥ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል። ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ፣ ለሰው ያስባሉ። ለሀገሬ ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዛ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም። ማንንም በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደለም። ስብስብ ያሉ ናቸው። ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች ለራሳቸው ጊዜ ይሰጣሉ። ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ። ግማሹ በስፖርት ሊሆን ይችላል፣ ግማሹ በጸሎት ላይ ሊሆን ይችላል። አንዳንዱም እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲህ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ነው ጥሞና ጊዜ አላቸው።
ኤደንና ዶክተር የሚያሰግድ ያደረጉት ቆይታ ላበቃም ቀንድ ቀሪውን በነገ ሁለት ዝግጅታችን ይዘን እንመለሳለን። አዲሱና ኃይለኛው የኮሮና ቫይረስ ዝርያ እየተሰራጨ ባለበት ወቅትና አንዳንድ ክትባቶች የመከላከል ኃይላቸው እየቀነሰ መሆኑን የሚገልጹ ዘገባዎች እየወጡ መሆኑን ተከትሎ በተለይ አንዳንድ ያደጉ ሀገራት ቀደም ሲል የሚሰጠውን የሚያጎለብት ተጨማሪ ክትባት ለመስጠት እየተዘጋጁ ነው። ጉዳዩን የተከታተለችው ማርያማ ዲያሎ ያደረሰችንን ዘገባ እንደሚከተለው አቀናብረዋለሁ። ሰምተን እንመለስ። የኮቪድ-19 መከላከያ ክትባት ዝቅተኛና መካከለኛ ገቢ ላላቸው ሀገሮች ማዳረስ እንዲቻል ሲማጸን የቆየው የዓለም ጤና ድርጅት የበለጸጉ ሀገራት ለዜጎቻቸው ተጨማሪ የማጎልበቻ ክትባት ለመስጠት መዘጋጀታቸውን ተቃውሞ የክልከላ ጥሪ አቅርቧል።
በዓለም ዙሪያ በርካታ ለጉዳት ተጋላጭ የሆኑ ሰዎች እስካሁን የቫይረሱን መከላከያ ሳያገኙ ዓለም አቀፍ የክትባት አቅርቦቱን በብዛት የተጠቀሙ ሀገራት እንደገና ተጨማሪ ለመጠቀም ሲሞክሩ ልንቀበል አንችልም፣ መቀበልም የለብንም።
ባለፈው ሳምንት የዋይት ሃውስ ፕሬስ ጸሐፊ የሆኑት ጄን ፓስኪ ሲናገሩ ዩናይትድ ስቴትስ በዚህ ረገድ የቻለችውን ለማድረግ እየጣረች መሆኑን ገልጸው ወደፊት ግን ተጨማሪ ማጎልበቻ ክትባቱ የሚፈለግ ከሆነ ተዘጋጅተን መጠበቅ ይኖርብናል ብለዋል።
ምርጫ ማድረጉ ተገቢ አይመስለኝም። ሁለቱንም ማድረግ እንችላለን። 110 ሚሊዮን ክትባቶችን ለዓለም በነጻ በመስጠት ትልቅ እምርታ ማሳየታችንን አስተውቀናል። ይህ ቁጥር ሌሎች ሀገራት ተባብረው ከሰጡት ይበልጣል። በተጨማሪም ከፋይዘር የገዛነው 500 ሚሊዮን ክትባትን በእርዳታ ለመስጠት በዝግጅት ላይ እንገኛለን።
ቻይናም በዚህ ሳምንት 2 ቢሊዮን ክትባቶችን ለሌሎች ሀገራት በዚህ ዓመት ለማቅረብ ቃል የሰጠች ሲሆን ክትባቶችን በማሰባሰብ ዝቅተኛና መካከለኛ ገቢ ላላቸው ሀገራት የሚያከፋፍለው ኮቫክስም 100 ሚሊዮን ዶላር ለመስጠት ቃል ገብታለች። ተጨማሪ ክትባት የመስጠቱ ሐሳብ ግን አነጋጋሪ የሆነው እስራኤል ባለፈው ሳምንት ለአዛውንት ዜጎቿ ሶስተኛ ዙር የፋይዘር ክትባት በመስጠት የመጀመሪያዋ ሀገር ከሆነች በኋላ ነው። ጀርመንና እንግሊዝን ጨምሮ ሌሎች ሀገሮችም ተጨማሪ ሶስተኛ ዙር ክትባት በመስከረም ላይ መስጠት እንደሚጀምሩ አስታውቀዋል። እንደ ጄሲካ ሆልዘር ያሉ የጤና ባለሙያዎች ግን ከዚህ የተለየ አስተያየት አላቸው።
I believe the World Health Organization's moratorium is to
የዓለም የጤና ድርጅት ያስተላለፈው ክልከላ በዩናይትድ ስቴትስና በአውሮፓ እንዲሁም በተለያዩ የዓለም ክፍሎች ተጨማሪ ማጎልበቻ ክትባት ለመስጠት የሚደረገውን ጥረት ለመቀነስ ይመስለኛል። እንደዚህ አይነት ትክክለኛ የሆነ አሰራር ለማስቀመጥ መሞከር አስፈላጊ ይመስለኛል።
Well, obviously we have many people around the world who still have
ባለም ዙሪያ አንድም ክትባት ያላገኙ በርካታ ሰዎች እንዳሉ ይታወቃል። ለተከተቡ ሰዎች ተጨማሪ ክትባት ከመስጠት በፊት ትኩረታችን ወደዚህ አሁን ወዳለው ሁኔታ ላይ መሆን ያለበት ይመስለኛል።
I think what we need to do is keep reminding everybody here that it's
ማድረግ አለብን ብዬ ማስበው ሰዎች በዩናይትድ ስቴትስ ያለው ወረርሽኝ ሌላ፣ በአፍሪካ ደግሞ ያለው ሌላ ወረርሽኝ እንዳልሆነ ማስተዋወስ ነው። ይሄ ዓለም አቀፍ ወረርሽኝ ነው። ተጨማሪ ክትባቱ አስፈላጊ የሆነበት ምክንያት ለመፍጠር የታሰበውን በሽታ የመከላከል አቅም በጊዜ መፍጠር ስላልተቻለ ነው። ምክንያቱም የቫይረሱን ስርጭት ለመግታት በዓለም ዙሪያ ያሉ ሰዎች በፍጥነት እንዲከተቡ አላደረግንም። በዚያ ምክንያት አዳዲስ ዝርያዎች እየመጡ ነው።
ባለፈው ወር ፋይዘር የመድኃኒት አምራች ኩባንያ የዩናይትድ ስቴትስ ምግብና መድኃኒት ቁጥጥር መስሪያ ቤት ተጨማሪ ማጎልበቻ ክትባቱን በፍጥነት እንዲያጸድቅ ጥያቄ አቅርቦ ነበር። ይህም ክትባቱ የመከላከል አቅሙ ከስድስት ወር በኋላ እየቀነሰ እንደሚሄድ በመታየቱና በከፍተኛ ሁኔታ የሚሰራጨውን ዴልታ የተሰኘውን ዝርያ ለመከላከል ያለው አቅም አናሳ በመሆኑ ነው። ዘገባው የማርያም አዲያሎ ነበር። የምሽቱ ዝግጅታችንንም በዚሁ እናጠናቀቃለን። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። የነገ ሳይበለን መልካም ምሽት።